ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ማዳኑን አይተን በጥበቃውና በአባታዊ ፍቅሩ ሁሉ ተደግፈን እነሆ ለዚህች ምሽት ደግሞ ለዚህች ሰዓትም እንድንበቃ እግዚአብሔር አምላካችን ፈቃዱ ሆኗልና እጅግ አድርገን እናመሰግነዋለን። በጌታ የተወደዳችሁ አድማጮች እንደምን አመሻችሁ። እኔንም እናንተንም ያልጣለ ሁላችንንም በእያለንበት ስፍራ የተጠበቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በቃሉ አማካኝነት ኖዮታችንን እየሰራ እየተጋገነ ቀዳዳውንም እየጠገነ ጎዶሎውንም እየሞላ ሰባራውን ደግሞ አቅንቶ እግዚአብሔር አምላካችን ፈውሶታልና እግዚአብሔርን በእውነት ከልባችን እናመሰግነዋለን። በዛሬው ምሽት ክፍለ ጊዜ ጥናታችን ኖ ባለፈው ክፍለ ጊዜ የጀመርነውን የምዕራፍ 12 ነት ምህርት እስከ ምዕራፍ 13 ቁጥር 3 ድረስ እንመለከታለን። እግዚአብሔርን እስቲ እንዲህን በለው። እግዚአብሔር የተመሰገነ። በዝማሬውም ያገለገለን ወንድማችንን አምሳለቃ ሲዩምን እግዚአብሔር በኑሮውና በአገልግሎቱ አብዝቶ ይባርከው። እናመስግን። እግዚአብሔር መድኃኒታችንና ጌታችን ሆይ እንደ ፈቃድህ ደግሞ በዚህች ምሽት በመካከላችን ተገኝ። አቤቱ አምላካችን ሆይ የቃልህን ምስጢር ለማወቅ ሽተው የቀረቡትን ወገኖቼን እንደ መሻታቸው መጠን ደግሞ ከጸባወት እንድትባርካቸው ለምናሃለሁ። በዚህን ሰዓት እግዚአብሔር አምላኬ በማይመች በሚመችም ሁኔታ ውስጥ ሆነው አንተን ለማምለክ የቀረቡትን ከአንተም ለመማር የቀረቡትን ሁሉ እባክህ በባለጠግነትህ መጠን ደግሞ እንድትገናኛቸውና እንድትባርካቸው እለምናሃለሁ። እግዚአብሔር አምላኬ ለእያንዳንዳችን በሕይወት ዘመናችን አምላኬ ሆይ የሚሆነንን የሚተርፈንን ቃልህን ስንቅ እግዚአብሔር አምላካችን ሆይ እንድትሰንቅልን እንድታስተምረን ነው በልባችንም ጽላት ውስጥ እንድትጽፍልን እለምናሃለሁ። ጌታ ሆይ ስለዚህ ጊዜ ሁሉ ስምህ የተባረከ ይሁን። ጊዜውንና ሰዓቱን ሁሉ እግዚአብሔር ሆይ አንተ ባርከው። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስለ ስማን አሜን። አድማጮች እንደምታስታውሱት በትላንትናው ምሽት ክፍለ ጊዜ ወደ መጨረሻ ላይ የተመለከትነው ወይም ደግሞ የጀመርነው የሐዋርያት ሥራ ምዕራፍ 12ን ትምህርት ነበር። እዛ ውስጥ ያዕቆብን ሞት ስንመለከት ከጊዜ አቋያ በቁጥር 3 ላይ ማቆማችን የሚታወስ ነው። ዛሬም ደግሞ ትላንትና ካቆምንበት ስፍራ እንጀምራለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 12 ቁጥር 3ን ተመልከቱ። የሐዋርያት ሥራ ምዕራፍ 12 ቁጥር 3 እንደተመለከትነው ያዕቆብ በሴፍ በጭካኔ ተገድሏል። እስቲ ቁጥር 3 የሚለውን ደግሞ እንመልከት። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ ይላል። ያዕቆብ ተሰዋ፣ ጴጥሮስ ግን በታምር ከዚህ ሁሉ እንዲጠበቅ ተደረገ። አሁን እዚህ ላይ የምንመለከተው የእግዚአብሔር ሉዓላዊነት በቤተ ክርስቲያን መንቀሳቀሱን ነው። እርግጠኛ ነኝ ብዙዎች ያዕቆብ ለምን ሞተ? ጴጥሮስ በሕይወት እንዲኖር እንዴት ተፈቀደለት? እግዚአብሔርስ ለምን ይህንን ያደርጋል? በማለት ትጠይቁ ይሆናል። ዛሬም ቢሆን ወገኖቼ ብዙዎቻችን እንደዚህ አይነት ጥያቄዎችን እንጠይቃለን። መልስ የሚሆነው ግን ይህ የእግዚአብሔር ሉዓላዊ ፈቃድ ነው የሚለው ይሆናል። ዛሬም ቢሆን ባለንበት ቤተ ክርስቲያን ውስጥ እንደዚህ አይነት ሁኔታዎች ሲደረጉ ወይም ሲከናወኑ እንመለከታለን። ለብዙ ዓመታት በአገልግሎት ቆይቻለሁ ወገኖቼ። ጌታም ጥሩ የሆኑ የቤተ ክርስቲያን አባላቶችንና አገልጋዮችን በሞት ወደ እርሱ ሲጠራቸው ወይም ሲሰበስባቸው፣ ሌሎችን ደግሞ በሕይወት እንዲኖሩ ሲተዋቸው ተመልክቻለሁ። ወገባችሁን ታጥቃችሁ እግዚአብሔርን ለመሟገት ይህን ሰርታል፣ ይህንን በድልሃል፣ እንዲህ ያደረከው ትክክል አይደለም፣ ዛሬ የፈጸምከው ሥራ ደግሞ ከአጀንዳው ወይንም ደግሞ ከታሰበው ዓላማና ዕቅድ ውጪ ነው፣ አንተ ልክ አይደለህምና ከዙፋን ላይ መውረድ አለብህ ብሎ የሚረታው እሱንስ የሚያዋርደው ማን ነው? እግዚአብሔር ወገኖቼ በሥራው ባድራጎቱ ሁሉ ፍጹም ነው። ነገር ግን ሞትም ሆነ ሕይወት ሉዓላዊነት ባለው በእግዚአብሔር እጅ ነው። እኔም ሆንኩ እናንተ ወገኖቼ በውሳኔው ላይ ማመጽ ከጀመርን ችግር ይገጥመናል። ታላቅና ሉዓላዊ የሆነው አምላካችን በእጁም ሥራ ሆነ በራሱ ቤተ ክርስቲያን ውስጥ የመሰለውን መልካም እርምጃ መውሰድ ይችላል። የሚቀናቀነው ጣቱንም በሱ ላይ ቀስሮ አጥፍተሃል፣ ከዛሬ ጀምሮ መወገድ አለብህ የሚልን ውሳኔ የሚሰጥ ማንም የቤተ ክርስቲያን እረኛ፣ ማንም ሽማግሌ፣ ማንም ጳጳስ የለም። እግዚአብሔር ወገኖቼ ትልቅ ነው፣ በሥራውም ደግሞ ፍጹም ነው። ጌታ የተመሰገነ ይሁን። እግዚአብሔር ማን የሚለው ፈጽሞ የለምና። ያዕቆብ በኢየሩሳሌም አሉ ከሚባሉ የቤተ ክርስቲያን መሪዎች ውስጥ አንዱ ነበር። እግዚአብሔር ግን ሄሮድስ እንዲሰዋው ፈቀደለት። ጴጥሮስ መሪ ሆኖ እንዲቆይ እግዚአብሔር ከሞት ጠበቀው። እስቲ ቁጥር 4ን እንይ። በያዘውም ጊዜ ወደ ወይን ያገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ አራት ወታደሮች ሆኖ እንዲጠብቁት ለአራት ጭፍራ ክፍል አሳልፎ ሰጠው ይላል። ሄሮድስ ብርቱ የሆነ ወታደሮች ይጠብቁት ዘንድ አዞ በእስር ቤት አኖረው። ይህንን ሰው እንዲጠብቁ የታዘዙት አራት ወታደሮች ያለው የተለያየ ቡድን ነው። ይህንን ስታዩ አንድ ሰው ጴጥሮስ ሊያመልጥ ይችል ይሆናል ብሎ የጠረጠረ ይኖር ይሆናል ብላችሁ አታስቡምን? የጴጥሮስ ከእስራት መፈታትን ደግሞ የሚያወሳውን ክፍል ቀጥለን እንመልከት። እንዲህ ይላል፣ ጴጥሮስም በወይን ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይላል። የሐዋርያት ሥራ ምዕራፍ 12 ቁጥር 5ን ልብ በሉ ወገኖቼ። በቤተ ክርስቲያን ውስጥ ጴጥሮስ በመታሰሩ ምክንያት ወደ እግዚአብሔር ከልብ የሆነ ጸሎት ይጸለይ ነበር። እግዚአብሔር ከሄሮድስ እጅ ጴጥሮስን እንዲያድነው ያለክሱ ይጮሁና ይቃትቱ ነበር። ልባቸውንም በጌታ ፊት ያፈሱ ነበር። ቁጥር 6 እንዲህ ይላል አልፎ ሄሮድስም ሊያወጣው ባሰበ ጊዜ በዚያች ለሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወይኒውን ይጠብቁ ነበር ይላል። ጴጥሮስ እንዴት ሆኖ ነው በሁለት ወታደሮች መካከል ሊተኛ የቻለው? እንደምናስታውሰው ጴጥሮስ በጌተሰማኒ ባታክልቱ ቦታም እንዲሁ ተኝቶ ነበር። በዚያን ሰዓት ወገኖቼ የጴጥሮስን ሕይወት ሳስበው እጅግ ይገርመኛል። ይህ ሰው ጴጥሮስ ማለቴ ነው፣ ኢየሱስ አልፎ በተሰጠባት በዚያች ምሽት መጸለይ ሲገባው የሞቀ እንቅልፍ ውስጥ ነበር። ልብ በሉ፣ ጴጥሮስ የእንቅልፍ በሽታ የለበትም። ነገር ግን በየትኛውም ጊዜና ቦታ መተኛት ይችላል። ጴጥሮስ በመከራ ውስጥ ሆኖ ሳለ በሁለት ወታደሮች መካከል ይተኛ ዘንድ ምን አይነት ጸጋ ነው የተሰጠው? አለፍ ብላችሁ ከቁጥር 7 እስከ 9 ያለውን ስፍራ ተመልከቱ። ጴጥሮስ በመልአኩ ከተቀሰቀሰ በኋላ ልብሱን ለብሶና ጫማውን አድርጎ እንዲወጣ በታዘዘ ጊዜ ራእይን የሚያይ ነበር የመሰለው። እውነትም ይሆናል ብሎ አልገመተም። ነገር ግን እግዚአብሔር ሊያድነው ስለወደደ መልአኩን ልኮ ከስራት ፈታው። ቁጥር 10ን ደግሞ ላንብብላችሁ። የመጀመሪያውንና የሁለተኛውንም ዘብ አልፈው ወደ ከተማ ወደሚያወጣ ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው፣ ወጥተውም መልአኩ ከእርሱ ተለየ ይላል። አይደንቃችሁ? የእስር ቤቱ አዛዥ አንድ ነገር ይፈጸማል ብሎ ስለፈሩ ይመስላል በቂ ጠባቂዎችን በእስር ቤቱ ውስጥ አቁመው የነበረው። ኢየሱስ ከሞት በተነሳበት ወቅት ምን እንደተፈጸመ ታስታውሳላችሁ? ዛሬም ይህ ሁኔታ እንዳይደገም ስለፈለጉ ጥበቃውን አጠናክረው ነበር። ይህ ሁሉ ሲሆን ደግሞ በኢየሩሳሌም ያለችው ቤተ ክርስቲያን ስለ ስምዖን ጴጥሮስ በእግዚአብሔር ፊት ታላቅ ጸሎት ታደርግ ነበር። የእግዚአብሔር መልአክ ጴጥሮስን ከእስር ቤት ካወጣ በኋላ ወደሚሄድበት ይሄድ ዘንድ ብቻውን ተወው። የእግዚአብሔር አሰራር ወገኖቼ እጅግ የሚገርም ነው። ቁጥር 11ን እኔ ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅሁ አለ። ጴጥሮስ ወዲያውኑ እግዚአብሔር እንዳዳነው ተረዳ። ቁጥር 12ን ደሞኒ ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ ይላል። ቤተ ክርስቲያን በዚያን ወቅት የራሷ መሰብሰቢያ አልነበራትም። ስለዚህም ትጠቀም የነበረው በሰዎች ቤት ውስጥ ነው። ይህም ደግሞ ከዚያን በኋላ እንኳን ለ150 ዓመታት የቀጠለ ነበር። በወቅቱም ሆነ አሁን ቤተ ክርስቲያን የምትወክለው ለክርስቶስ የተለየውንና የተሰባሰበውን ሕዝብ እንጂ ሕንፃን አይደለም። ሕንፃው የቤተ ክርስቲያን አባላትና አገልጋዮች በውስጡ ተሰባስቦ እግዚአብሔርን እንዲያመልኩበት የተሠራ ነው። ስለዚህ በዚያን ወቅት የነበረች ቤተ ክርስቲያን የምትሰበሰበው በሰዎች ቤት ውስጥ ነበር። ማርያም የዮሐንስ እናት ስትሆን ለቤተ ክርስቲያን መሰብሰቢያ የሚሆን ትልቅ ቤት ያላት አማኝ ነበረች። ጴጥሮስ እንዲፈታም ወደ እግዚአብሔር የተጸለየው ጸሎት በእርሷ ቤት ውስጥ ነበር። ቁጥር 13 እና 14 ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት ገረድ ትሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች ይላል። ጊዜው የስደት ወቅት በመሆኑ በወቅቱ የነበሩት ክርስቲያኖች በፍርሃት ውስጥ ነበር የሚኖሩት። ስለዚህም ጴጥሮስ በሩን ባንኳኳ ወቅት በቤት ውስጥ ሰራተኛ ሆና የምታገለግለው ሮዴ በፍርሃት በሩ ላይ ተለጥፋ ታዳምጥ ነበር። ኋላ ግን ድምፁ የጴጥሮስ መሆኑን ባወቀች ጊዜ ከደስታዋ የተነሳ በሩን መክፈት አልቻለችም። ወደ ኋላም ተመልሳ ይጸልዩ ለነበሩ ሰዎች ጴጥሮስ እንደመጣና በሩ ላይ እንደቆመ ነገረቻቸው። እኔ ይህ ድርጊትና ትርኢት በዓይኔ ፊት ይሄዳል፣ ለእናንተስ አይታያችሁምን? ጴጥሮስ ወገኖቼ የሞት አዋጅ ታውጆበት በሁለት እስረኞች መካከል ተስፋ ቆርጦ ተኝቶ ሳለ በእግዚአብሔር መልአክ መሪነት እንደገና ወደ ወገኖቹ ቤት ሲሄድና ነጻነቱን ሲያውጅ በነጻነትም ሲመላለስ ሄዶም የነሱን በር ሲያንኳኳ ተስፋ ቆርጦ ለነበሩ ሰዎች ሲታያቸው ምንኛ ደስ የሚያሰኝ ነው። እነርሱም አብደሻ አላሏት። ቁጥር 15ን ተመልከቱ። እርሷ ግን እንዲሁ እንደሆነ ታስረግጥ ነበር። እነርሱም መልአኩ ነው አሉ። ጴጥሮስ በር ላይ ቆሟል ባለቻቸው ጊዜ አብደሻል አሏት። እርሷ ግን በፍጹም አላበርኩም፣ ጴጥሮስ ነው በር ላይ የቆመው አለቻቸው። አይተሽዋል ባሏት ወቅት አላየውም፣ ነገር ግን ድምጹን ሰማው፣ ድምጹን ደግሞ አውቀዋለሁ አለቻቸው። እንግዲህ መንፈስ ይሆናል እንጂ እርሱ ሊሆን አይችልም አሏት። ሞቶ መንፈሱ የመጣ መሰላቸው እንጂ በሕይወት ይወጣል ብለው ከቶ አላሰቡም ነበር። የሚያስደንቀው ነገር እግዚአብሔር ስምዖን ጴጥሮስን ከሞት እንዲያድነውና ከስራት እንዲፈታው እየጸለዩ ጴጥሮስ በመጣ ጊዜ አለመቀበላቸውና አለማመናቸው እጅግ የሚያስገርም ነገር ነው። ጴጥሮስ በሕይወት ከዚያ እስር ቤት ይወጣል ብለው በአጠቃላይ አላመኑም ነበር። አንዳንድ ጊዜ እኛም እንዲሁ አይነት ነገር ይገጥመናል። በጣም ባስፈለገን ነገር ላይ ወደ እግዚአብሔር እንጮህና እግዚአብሔር ለጸሎታችን መልስ ሲሰጠን እንደነቃለን፣ እንደሰታለን። ብዙውን ጊዜ ወዳጆቼ እግዚአብሔር ይመልስልኛል ብዬ አልገመትኩም ነበር በማለት እንናገራለን። እግዚአብሔር የሰውን ጸሎት ይሰማል ይመልስማል። እግዚአብሔር ስሙ የተመሰገነ ይሁን። ነገር ግን ጴጥሮስ ማንኳኳቱን በቀጠለ ጊዜ የጴጥሮስ አይነት ማንኳኳት እንደሆነ ተረዱ። ሆኖም ማንም ሊከፍትለት ወደ በሩ ይሄድ አልነበረም፣ ምክንያቱም እግዚአብሔር ጸሎታችንን ይሰማል ብለው አልጠበቁምና ነው። እግዚአብሔር ወዳጆቼ ጸሎታችንን ይሰማል ይመልሳልም። ይህንን ልብ በሉ። ቁጥር 16 እና 17ን አለፍ ብላችሁ ደግሞ ተመልከቱ። ጴጥሮስ ግን ማንኳኳቱን አዘወተረ፣ ከፍተውም አዩትና ተገረሙ። ግን ዝም እንዲሉ በእጁ ጠቅሶ ጌታ ከወይኒ እንዴት እንዳወጣው ተረከላቸውና ይህን ለያዕቆብና ለወንድሞች ንገሩ አላቸው። ወጥቶም ወደ ሌላ ስፍራ ሄደ ይላል። ጴጥሮስ ወንድሞችን ከተገናኘ በኋላ ራሱን ለመደበቅ እቤቱን ትቶ ወደ ሌላ ስፍራ ሄደ። እግዚአብሔር በተአምር ከእስር ቤት ካወጣው፣ እግዚአብሔር በተአምር በኢየሩሳሌም ሊጠብቀው አይችልም ነበርን? እግዚአብሔር ሊጠብቀው ይችላል። ነገር ግን እግዚአብሔር የራሳችንን አእምሮ ተጠቅመን ማድረግ የሚገባንን እንድናደርግ ይፈልጋል። ከስራት የፈታ አምላክ ከሚመጣበት ክፉ ሊጠብቀውም ይችላል። አንዳንድ ጊዜ የማይሆን እምነትን በመጠቀም እግዚአብሔርን እንፈታተናለን። እግዚአብሔር ምንም ያህል ተአምራት ቢያደርግልንም የራሳችንን አእምሮና አስተሳሰብ እንድንጠቀም ይፈልጋል። እስቲ ቁጥር 18ን እንይ። በነጋም ጊዜ ጴጥሮስን ምን አግኝቶት ይሆን ብለው በጭፍሮች ዘንድ ብዙ ሁከት ሆነ ይላል። እዚህ ላይ ይህንን ልብ በሉ። ወታደሮቹ ጴጥሮስን ከእስር ቤት እንዳጡት ትልቅ ሁከት ተነሳ። ይፈልጉትም ጀመር። ምናልባት እኔ እንደሚመስለኝ እርሱን ለመፈለግ ግማሽ ያህል የሰራዊቱን ክፍል ሳያንቀሳቅሱ ከቤት ቤት እየሄዱ ሳይፈልጉና የከተማ መውጫ በሮችን ሳይዘጉ አልቀሩም እነዚህ ሰዎች። ቁጥር 19 ደግሞ እንዲህ ይለናል። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎችን መረመረ፣ ይገሏቸውም ዘንድ አዘዘ። ከይሁዳም ወደ ቂሳርያ ወርዶ በዚያ ተቀመጠ ይላል። ሄሮድስ ጨካኝና ለሰው ልጅ ሕይወት ደንታ እንደሌለው ደጋግመን ተመልክተናል። አሁንም እነዚህን ምስኪን ጠባቂዎች በመግደል የጴጥሮስ ከእስራት ማምለጥ የእግዚአብሔር እጅና ተአምር እንዳልሆነ ክዷል። ሁሉንም የጴጥሮስ ጠባቂዎች ከገደለ በኋላ ወደ ቂሳርያ ሄደ። ቂሳርያ ባለፈው ጊዜ እንደጠቀስኩላችሁ የሮም ገዢዎች መናኸሪያና መኖሪያ ከተማ ነበረች። መቀመጫቸው እዚሁ ቂሳርያ ነበር። ለኢየሩሳሌም ከተማ ብዙ ደንታ የሌላቸው ሮማውያን የረፍታቸውንና የደስታቸውን ጊዜ የሚያሳልፉት በዚህች ከተማ ነበር። ሄሮድስ በወታደሮቹ ደም እጁን ከታጠበ በኋላ እረፍት ሊወስድ ወደዚያችው ከተማ አቀና። የሄሮድስን ሞት የሚያወሳውን ክፍል ደግሞ ቀጥለን እንመልከት። የሐዋርያት ሥራ ምዕራፍ 12 ቁጥር 20ን ተመልከቱ። አሁን የምንመለከተው የሄሮድስን የግፍ መጨረሻ ነው። እንዲህ ይላል ቃሉ። ከጢሮስና ከሲዶና ሰዎችም ጋር ተጣልቶ ነበር። በአንድ ልብ ሆነውም ወደ እርሱ መጡ። የንጉሥንም ቢትወደድ ብላስጦስን እሺ አሰኝተው እርቅ ለመኑ፣ አገራቸው ከንጉሥ አገር ምግብ ያገኝ ነበርና ይላል። የጢሮስ እና የሲዶና ሰዎች ከሄሮድስ ጋር የንግድ ስምምነት ነበራቸው። ነገር ግን ሄሮድስ ከነዚህ ሰዎች ጋር በመጣላቱ ምክንያት የጢሮስና የሲዶና ኢኮኖሚ በጣም ስለተጎዳ ወደ ሄሮድስ የሚቀርቡበትን መንገድ በማፈላለግ ወደ ቤተ መንግሥት ቀረቡ። በተከተረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ እነርሱንም ተናገራቸው የሚለውን ቃል ደግሞ በቁጥር 1 ላይ እናገኛለን። ሄሮድስ እነዚህን ሰዎች ሊያነጋግር የቀረበው በኩራትና በትዕቢት ነበር። ንግግሩም የሚያስፈራ ነበር። ይጨካኝ የፖለቲካ ሰው የሃይማኖትም ጠላት ነበር። የክርስቶስም ተቃዋሚ ነበር። ከቁጥር 22 እስከ 23 ያለውን ስፍራ ተመልከቱ። ወገኖቼ እግዚአብሔር ክብሩን ለማንም ሰጥቶ አያውቅም። እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም ይላል። ኢሳይያስ ምዕራፍ 42 ቁጥር 8ን መመልከት ይቻላል። ሄሮድስ በጴጥሮስ ታምራታዊ ማምለጥና በእግዚአብሔር ታላቅ ሥራ እግዚአብሔርን ሊያከብር አልወደደም ነበር። አሁን ደግሞ ሰዎች እንዲያመልኩትና እንዳምላክ እንዲያዩት ፈለገ። በዚህም እግዚአብሔር ተቆጣ መታው። እግዚአብሔር ቀናተኛን አምላክ እንደሆነ ከዚህ እንማራለን። አሁን በዚህ ሁሉ ስደት ውስጥ ያቺ ምስኪን ቤተ ክርስቲያን ትጠፋለች ወይ ትበታተናለች ብላችሁ ታስቡ ይሆናል። እስቲ ቁጥር 24ን እንይ። የእግዚአብሔር ቃል ግን ያድግና ይበዛ ነበር ይላል። ስደትም በአጠቃላይ ቤተ ክርስቲያንን አልጎዳትም። ቁጥር 25 እንደሞ አለፍ ብላችሁ ተመልከቱ። በርናባስና ሳውልም አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ። ማርቆስ የተባለውን ዮሐንስንም ከነርሱ ጋር ይዘውት መጣ አይላል። ማርቆስ የተባለው ዮሐንስንም ከበርናባስና ከሳውልም ጋር አብረው ከኢየሩሳሌም ወደ አንጾኪያ ተመለሱ። የቤተ ክርስቲያን ጸጋና ስጦታ በሞላበት በኢየሩሳሌም እንደነበሩ አስታውሱ። አሁን የሐዋርያት ሥራ መጽሐፍን የሁለተኛውን ክፍል ጥናት በዚሁ አበቃን። ወንጌል ወዳጆቼ ወደ ይሁዳና ሰማርያ እየሄደ እንደሆነ ተመልክተናል። በሚቀጥሉት ምዕራፎች ደግሞ ወንጌል በወቅቱ ወደ ነበሩት የዓለማት ክፍል እንዴት እንደሄደና እንደተዳረሰ ለመመልከት እንሞክራለን። ዛሬም ቢሆን ወዳጆቼ ያ ከጥንት የነበረ ወንጌል በምድር መላዋ እየተዳረሰ ነበር። እኛም በዚህ ሥራ ውስጥ እየተሳተፍን እንደሆነ እገምታለሁ። እግዚአብሔር ስለዚህ ቃሉ የተመሰገነ ይሁን። እንግዲህ አድማጮች የሐዋርያት ሥራ ምዕራፍ 12 ጥናታችን በዚሁ ላይ ይጠናቀቃል። አሁን ደግሞ አለፍ ብለን የምዕራፍ 13 እና 14ን ትምህርት አንድ ላይ ጌታ በረዳን መጠን ከዚህች አጭር ሙዚቃ በኋላ እንመለከታለን። እነዚህ ሁለት ምዕራፎች በዋናነት የሚያተኩሩት በጳውሎስ ወይም ሳውል የመጀመሪያዎቹ የወንጌል አገልግሎቶች ላይ ነው። አሁን በዋናነት ከፍለን እየተመለከትን ያለነው የመጀመሪያውን ክፍል የሐዋርያት ሥራን መጽሐፍ ወደ መጨረሱ ደርሰናል። በዚህ መጽሐፍ ውስጥ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ አማካይነት በሐዋርያት ሕይወት ውስጥ እስከ ምድር ዳርቻ ድረስ የሠራውን ታላቅ ሥራ እንመለከታለን። እንደምታስታውሱት በዚህ መጽሐፍ ውስጥ ቁልፎ ነው የተገለጸው ነት ኢየሱስ ምስክሮቼ ትሆናላችሁ በማለት የተናገረው ቃል የሐዋርያት ሥራ ምዕራፍ 1 ቁጥር 8ን ልብ በሉ። ይህንን ቃል ባለፈው ጥናታችን በሐዋርያት ሥራ ምዕራፍ 1 ቁጥር 8 ተመልክተናል። ይህ ትእዛዝ የተሰጠው በመዋቅር ለተቀመጠችው ቤተ ክርስቲያን ሳይሆን ለኔና ለናንተ ለየግላችን ነው። ጌታ ይህንን ትእዛዝ በሰጣቸው ወቅት ለስሙ በኢየሩሳሌም በይሁዳ በሰማርያ እንዲሁም በዓለም ዙሪያ ምስክሮች የሆኑ ዘንድ ነው። በኢየሩሳሌም በነበሩት ወቅት ወንጌልን የሰበኩት ለአይሁዶች ሲሆን ቤተ ክርስቲያንም ያቀፈቻቸው አባሎች ሙሉ በሙሉ አይሁዶች ነበሩ። በዚህም ወቅት አሕዛቦች ገና አልዳኑም ነበር። በኋላ ላይ ግን ወንጌል በሰማርያ እንደ ተሰበከና አንዳንድ የተለወጡ አሕዛቦች ወደ ቤተ ክርስቲያን እንደ ተጨመሩ እንመለከታለን። ከዚህ በኋላ ነው እንግዲህ ወንጌል በግልጽ በዓለም ዙሪያ ሁሉ መውጣትና መሰበክ የጀመረው። በዚህ ሁኔታ ወንጌል እስከ ምድር ዳርቻ በመሰበኩ ዛሬ ለእኛ ሊደርስ ቻለ። ወገኖች ሌሎችም ወንጌልን ለማድረስ ስለ ደከሙ እኛ ተጠቃሚዎች ሆን። እኔም ሆንኩ እናንተ ወዳጆቼ ለሌሎች ወንጌልን ለማዳረስ እንዲሁ መጣርና መድከም አለብን። በዚህ ወንጌልን ለማድረስ ባለው ድርሻ ውስጥ ከጴጥሮስ ቀጥሎ የምናየው ሰው ጳውሎስ ነው። አስተዋላችሁ? በዚህ ወንጌልን ለማድረስ ባለው ድርሻ ውስጥ ከጴጥሮስ ቀጥሎ የምናየው ሰው ጳውሎስን ነው። ጳውሎስ የጴጥሮስን ቦታ ተክቶና ከጴጥሮስ ይልቅ በስራውና በድካሙ ገስፎ የታየ ሰው ነው። እግዚአብሔርም በኃይል የተጠቀመበት ሰው ቢኖር ጳውሎስን ነው። ወዳጆቼ፣ ከጳውሎስ ጋር በመጀመሪያ የወንጌል ተልእኮ አብሮ የተጓዘው በርናባስ ነበር። በጉዟቸው መነሻ ያደረጉት ቆጵሮስን ነበር። ቆጵሮስ ማለት ደግሞ የበርናባስ ትውልድ አገር ነው። ከዚህ ቦታ ተነስተው ተራራማውን አገር አቋርጦ ትንሽ አሲያ ወደ ተባለችው ዛሬ ቱርክ በመትባሉ አገር አልፈው ወደ ገላትያ አቀኑ። በዚያም ጉዟቸው አንጾኪያን፣ ኢኮንያምን፣ ልስጥራንና ደርቤን በመጎብኘት በኢጣሊያን ዞረው ወደ አንጾኪያ ተመለሱ። በርናባስና ጳውሎስ ከአንጾኪያ ተነስተው ጉዞ ስለመጀመሪያቸው የሚያወሳውን ክፍል ከሐዋርያት ሥራ ምዕራፍ 13 ከቁጥር 1 እስከ 2 ባለው ላይ እናገኛለን። የሐዋርያት ሥራ ምዕራፍ 13 ቁጥር 1 እና 2ን ተመልከቱ። በአንጾኪያም ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቄሬናው ሉኪዮስም፣ የአራተኛው ክፍል ገዢ የሄሮድስም ባለሟል ምናሄ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በርናባስና ሳውል በአንድ ላይ አገልግሎታቸውን እንደ ጀመሩ ታስታውሳላችሁ። ልብ በሉ፣ የሳውል ስም ተቀይሮ ጳውሎስ ከመባሉ በፊት ከመጀመሪያው የወንጌል ስብከት ተልኳቸው ውጪ ያከናወኑት ተግባር አልነበረም። ኋላ ላይ ግን እንዳረጋገጥ ነው ጳውሎስና ዋና መሪ ተናጋሪ በመሆኑ አስታውሳችሁ የዚህ ቡድን ስም የጳውሎስና የበርናባስ የወንጌል አገልግሎት ተብሎ እንደ ተቀየረ እንመለከታለን። በዚያን ጊዜም ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው የሚለውን ደግሞ ቁጥር 3 ላይ እናያለን። ወዳጆቼ፣ እነዚህ ሰዎች የወንጌልን መልእክት ይዘው ለመውጣት ተዘጋጅተው ነበር። እንደምትመለከቱት የወንጌልን መልእክት ይዘው እንዲወጡ የወንጌል መልእክተኞችን የኢየሩሳሌሟ ቤተ ክርስቲያን አላከችም። በድፍረት ልናገርና የኢየሩሳሌሟ ቤተ ክርስቲያን የወንጌልን መልእክተኞች ለመላክ ራእይም አልነበራትም። በአንጾኪያ ያለችው ቤተ ክርስቲያን ግን የወንጌል መልእክተኞችን የመላክ ራእይ ነበራት። የእግዚአብሔርን ፈቃድ ለማድረግ ጽኑ ፍላጎት ስለነበራቸው ከጾሙና ከጸለዩ በኋላ ጳውሎስንና በርናባስን የወንጌልን የምሥራች ለአሕዛብ እንዲሰብኩ የክርስቶስን ምስክሮች እንዲሆኑ ሲሰዷቸው ወይም ደግሞ ሲልኳቸው እንመለከታለን። እጃቸውን ከጫኑ በኋላ አሰናበቷቸው። ይህ እጅ መጫን የሚያሳየው በአንጾኪያ ያለችው ቤተ ክርስቲያን ከጳውሎስና ከሲላስ ጋር በኅብረት መሥራቷን ለመግለጽ ነው። ቤተ ክርስቲያኗንም ወክለው ወንጌልን እስከ ምድር ዳርቻ ድረስ ለመስበክ እንደ ላከቻቸው የሚያሳይ ነው። እንግዲህ አድማጮች፣ የዛሬው ትምህርታችን በዚህ ላይ ያበቃል። ደህና አደሩ።
ወንጌል ለሙታኑ፣ ወንጌል ለሽባው ሰው፣ ወንጌል ለሰለለ፣ ወንጌል ለጎባጣው፣ ወንጌል ለካህኑ፣ ወንጌል ለአስተማሪው፣ ወንጌል ለዲያቆናት፣ ወንጌል ለአገልጋዮች፣ ወንጌል ወንጌል፣ ወንጌል ለፍጥረታት፣ ወንጌል ወንጌል፣ ወንጌል ለሁላችን፣ ወንጌል ወንጌል፣ ወንጌል ለምድራችን። ወንጌል ለአይሁዳዊው፣ ወንጌል ለግሪክ ሰው፣ ወንጌል ለአሕዛብ፣ ወንጌል ለየጎሳው፣ ወንጌል ለተጠማው፣ ወንጌል ለምስኪኑ፣ ወንጌል ለሕፃናት፣ ወንጌል ለአዋቂዎች፣ ወንጌል ወንጌል፣ ወንጌል ለፍጥረታት፣ ወንጌል ወንጌል፣ ወንጌል ለሁላችን፣ ወንጌል ወንጌል፣ ወንጌል ለምድራችን። ወንጌል ለዘማዊው፣ ወንጌል ለአጭበርባሪው፣ ወንጌል ለአታላዩ፣ ወንጌል ለወንበዴው፣ ወንጌል ለታመመው፣ ወንጌል ለታሰረው፣ ወንጌል ለተናቀው፣ ወንጌል ለኃጢአተኛው፣ ወንጌል ወንጌል፣ ወንጌል ለፍጥረታት፣ ወንጌል ወንጌል፣ ወንጌል ሁላችን ወንጌል 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 ለምድራችን